Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 4 2008 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
በጎንደርና በባህር ዳር ሰላምና መረጋጋት መስፈኑን የኢትዮጵያ ቴሌቪዥን የክልሉን ፖሊስ ጠቅሶ ዛሬ ዘግቧል።
የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ደግሞ ከአካባቢው የፓርቲው አባላት አገኘሁ ባሉት መረጃ መሰረት ይህንም ብለዋል።
እርግጥ ከፍተኛ ሰላማዊ ሰልፍና ሌሎች ትግሎች የሉ፣ ግን የአካባቢው ላይ ያለው የተለያዩ ወረዳዎች ላይ የፖሊስና የደህንነት ኃይሎች የሰማያዊ ፓርቲ አባላትን እያሰሩና በቁጥጥር ስር እያዋሉ ያለበት ሁኔታ ነው ያለው።
በአብይ ርዕስ ዝርዝሩን ይዘናል። በሪዮ ኦሊምፒክ በሩጫ የምትጠበቀው ኢትዮጵያ በዋና ባሰለፈችው በሮቤል ኪሮስ ዓለምን ጉድ እያሰኘች እያነጋገረች መሆናቸውን ቀደም ሲል የቀረበው ዝግጅት ክፍላችን ጋቢና ዘግቧል። አግኝተውታል።
ከዚህ በፊት ትላልቅ ውድድሮች ተወዳደረ ያውቃለ። እንደ ኦሎምፒክ ናየትን ባሁን ወርልድ ሻምፒዮናዎች እና ዩዝ ኦሎምፒኮች ተወዳደረ ያለው
የሮቤልን ድምፅ ነው የሰማችሁት። በሁለተኛው አጋማሽ ደግሞ በኢትዮጵያ ሕዝብ የጋራ ትግል ሸንጎ ፓርቲ አስተባባሪነት እዚህ ዋሽንግተን ዲሲ ውስጥ በተካሄደ ሕዝባዊ ውይይት ላይ የተቀናበረ ዘገባ እናቀርባለን።
ብርሃን ኃይሉ ፕሮግራሙን ትመራለች። ከርቲስ ባይነም ነው ቴክኒሻኑ። ወደ ዓለም ዜና እንለፍ። በአዲስ አበባ መንገድና ትራንስፖርት ቢሮ ቅርንጫፍ ጽሕፈት ቤቶች ስናገለግል የቆየን ከ600 በላይ ሠራተኞች ከምደባ ውጪ ሆነናል ወይም ከሥራ ተባረናል ሲሉ ቅሬታቸውን እየገለጹ ነው። ከሥራ ገበታቸው እንዲነሱ የተደረጉት የፖለቲካ አመለካከታቸውን ጭምር መነሻ ባደረገ አዲስ ምደባ መሆኑን አስረድተዋል ቅሬታ አቅራቢዎቹ። አንድም ሠራተኛ አልተባረረም ያለው ቢሮው በበኩሉ አዲሱ ምደባ የሥራ ልምድና የትምህርት ዝግጅትን ብቻ መሠረት ማድረጉን አስታውቋል። በመጽሔት ዘገባ ይኖረናል።
በሱዳን ዳርፉር ብሉ ናይል እና ደቡብ ኮርዶፋን ክልሎች ላይ ሰላም ለማስፈን የታሰበ ድርድር በዛሬው ዕለት ተጀምሯል። የድርድሩ ሀሳብ የቀረበው በፕሬዚደንት ሐሰን ኦመር አልበሽር ሲሆን የተቃዋሚዎቹ ጥምረት ሀሳቡን ተቀብሎ ለመገናኘት ፈርሟል። ይህ ከትናንት በስቲያ ሰኞ አዲስ አበባ ላይ የተፈረመው የውይይቱ ሂደት አመላካች እቅድ የሆነ ስምምነት የሚያካትተው የሳዲቅ አልማህዲውን ኡማ ፓርቲ ደቡብ ኮርዶፋንና ብሉ ናይል ግዛቶች ውስጥ የሚንቀሳቀሰውን የሱዳን ሕዝብ አርነት ጦር ሰሜን ወይም ኤስፒኤልኤ ኖርት የሚባለው አማጺ ቡድን፣ ዳርፉር የሚገኘው የፍትህና የእኩልነት ንቅናቄ እንዲሁም የሱዳን አርነት ንቅናቄ መሆናቸው ታውቋል። የኤስፒኤልኤ ሰሜን ተጠሪ ትናንት በሰጡት መግለጫ ከሱዳን መንግስት ጋር በግንባር መነጋገር መጀመራቸውን አስታውቀዋል። የድርድሩ ጉባኤ የፊታችን መስከረም 30 እንደሚከፈት ፕሬዚደንት አልበሽር በቅርቡ አስታውቀዋል።
የሶማሊያ የጸጥታ ኃይሎች የውጭ ማንነት ያለው የአልሻባብ አዛዥ መያዛቸውን አስታወቁ። የአልሻባቡ መሪ አልሱዳኒ በሚል የተቀጥላ ስም የሚጠራው ሰይድ አብዱላሂ አቡበከር የተያዘው ከሌሎች አራት የአልሻባብ አዛዦች ጋር የማዕከላዊ ሶማሊያዊቱ ሙዱግ ክልል ዋና ከተማ በሆነችው ጋልካዮ ከተማ ላይ በተካሄደ ዘመቻ መሆኑ ታውቋል። ዘመቻውን ያካሄዱት በአሜሪካ ጦር የሰለጠኑ በሶማልኛ ዳናብ ወይም መብረቅ የሚባል የኮማንዶ ቡድን አባላት መሆናቸውን የሶማሊያ ዜና አገልግሎት ሶና ዘግቧል። የውጭ ሰው ነው የተባለው አቡበከር ሱዳናዊ መሆኑና በአልሻባብ ውስጥ የታወቀ የፈንጂ ግብአቶች ኃላፊ እንደነበረ ተገልጿል። ሰሞኑንም ጋልካዮ ከተማ ውስጥ ለሰፈሩ የአሜሪካ ጦር ልዩ ኃይሎች የሶማሊያ ወታደራዊ ኃይሎች ከለላ የሰጡ ሲሆን ከሞቃዲሾ የሚወረወሩ ቡድኖች ፑንትላንድ ውስጥ እንዲህ አይነት ዘመቻ ሲያካሂዱ እምብዛም እንደማይታይ ተዘግቧል።
እስላማዊ መንግስት ቡድንን ሊቢያ ውስጥ መድረሻ ለማሳጣት የተጀመረው የአሜሪካ ድብደባ እየተጠናከረ መሄዱ ተገልጿል። የዩናይትድ ስቴትስ ጦር የአፍሪካ እዝ ትናንት ማክሰኞ ብቻ በባህር ዳርቻይቱ ሲርቲ ከተማ ላይ 8 የአየር ድብደባዎችን ማድረሱን አስታውቋል። አይሲል ሊቢያን የሰሜን አፍሪካ ጠንካራ ይዞታው ለማድረግ እየተፍጨረጨረ ባለበት በአሁኑ ወቅት ሲርቲ ከተማ ላይ ለመሰባሰብና ማዕከላዊ እዝ ለማድረግ እየጣረ መሆኑም ተነግሯል። ከሐምሌ 25 ወዲህ ባሉት 10 ቀናት ዩናይትድ ስቴትስ በአካባቢው 28 ድብደባዎችን ማካሄዷ ተገልጿል። ዘመቻ ኦዴሲ መብረቅ የተባለው ይህ ድብደባ እየተካሄደ ያለው በሊቢያ የመንግስት ጥያቄ መሆኑ ታውቋል።
እስላማዊ መንግስት ቡድን ባለፈው ወር ጀርመን ውስጥ ለደረሱ 2 ሽብር ጥቃቶች ኃላፊነት ከወሰደ ወዲህ ሀገሪቱ አዲስ ጸረ ሽብር ደንብ ልታወጣ እንደሆነ ተሰማ። የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደማይዚየሬ ያውጁታል ተብሎ እየተጠበቀ ያለው ድንጋጌ ለጀርመን ደህንነትና ጸጥታ አደጋ ይጋርጣሉ ተብለው የሚታመኑ ፍልሰተኞችን ይዞ ከሀገር የማስወጣት መብት መንግስት እንዲኖረው የሚያስችል እንደሆነ ተገልጿል። በተጨማሪም አንድ ታካሚ የሽብር አድራጎት ሊፈጽም ይችላል የሚል እምነት ባደረበት ወቅት ሐኪሙ ምስጢሩን መግለጽ እንዲችል፣ ከሀገር እንዲባረሩ፣ በፍርድ ቤት ጉዳያቸው የተያዙ ፍልሰተኞች ሂደትም እንዲፋጠን ለማድረግ የሚያስችል ሕግ መሆኑ ታውቋል።
የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ቱርክ ትርጉም ያላትና አቻ አባል መሆኗን በድጋሚ አረጋገጠ። ኔቶ ይህንን ማረጋገጫ ያወጣው ከምዕራቡ ዓለም የተሟላ ድጋፍ እያገኘሁ አይደለም የምትለውን የቱርክን ስጋት ለማርገብ መሆኑ ተነግሯል። ቱርክ 28 አባል ሀገሮች አባላቱ በሆኑበት በሰሜን አትላንቲክ የጦር ትብብር ድርጅት ውስጥ ዩናይትድ ስቴትስን ተከትላ ሁለተኛዋ ግዙፍ ጦር ያላት ሀገር ነች። በተለይ በመካከለኛው ምስራቅ ያለው ሁኔታ በብዙ ትርምስ በተዋጠበት በአሁኑ ጊዜ ቱርክ ችግሮቹን በመጋፈጥ ቁልፍ አባልና አጋር ሀገር ነች ብሏል የኔቶ የዛሬ መግለጫ።
በሌላ በኩል ደግሞ ሶሪያ ውስጥ ላለው ቀውስ መፍትሄ የማፈላለግ ተልእኮ ያለው የቱርክ የውጭ ጉዳይ ሚኒስቴር ቡድን ዛሬ ወደ ሩሲያ ተጉዟል። የሩሲያ ፕሬዚደንት ቭላዲሚር ፑቲን ከቱርክ ጋር ገብተውበት የነበረውን ውጥረት በማርገብ ግንኙነቶቻቸውን ሙሉ በሙሉ ለማደስ ከገለጹ በኋላ ነው የቱርክ ልዑካን ቡድን ወደ ሞስኮ እንደሚበር የተሰማው። በሌላ በኩል ደግሞ የሁለቱ ሀገሮች መሪዎች በሩሲያዊቱ ሰሜናዊት ከተማ ሳንክት ፒተርስቡርግ ትናንት ከተገናኙ በኋላ የቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን ትናንት በሰጡት መግለጫ ሁለቱም ሀገሮች በዓመት $100 ቢሊዮን ግብይት ለማድረግ ያስቀመጡትን ግብ እንደሚመቱ ተናግረዋል። የሩሲያው ፕሬዚደንት ዛሬ በሰጡት መግለጫ ላይ ግን የሀገሮቹ የንግድ ግንኙነቶች ተመልሰው ሙሉ በሙሉ እንዲጠናከሩ ለማድረግ ጊዜ እንደሚጠይቅ አመልክተዋል።
ሪፑብሊካኑ ፕሬዚደንታዊ እጩ ዶናልድ ትራምፕ ትናንት ንግግር ባደረጉበት ወቅት በሂለሪ ክሊንተን ላይ የሁከት አድራጎት እንዲፈጸም የጠየቁ የሚያስመስል መልእክት አስተላልፈዋል መባሉን መገናኛ ብዙሃኑ አጣመውብኝ ያሰራጩብኝ ነው ሲሉ ክስ አሰምተዋል። ሪፑብሊካኑ እጩ ፕሬዚደንት ትራምፕ በትናንቱ ንግግራቸው ሂለሪ ክሊንተን የፊታችን ጥቅምት 29 በሚካሄደው ምርጫ ከተመረጡ ይህንን መብት የሚገድብ ዳኞችን ይሰይማሉ፣ ማለትም በዩናይትድ ስቴትስ ሕገ መንግስት ሁለተኛው ማሻሻያ የዜጎችን የጦር መሳሪያ የመያዝ መብት የሚገድቡ ዳኞች ይሰይማሉ። ከዚያ በኋላ ምንም ማድረግ አትችሉም እኮ። ሆኖም ግን የሁለተኛው ማሻሻያ ደጋፊዎች ሆይ ምናልባት ማድረግ አንድ ነገር ማድረግ ትችሉ ይሆናል፣ እኔ አላቅም ማለታቸው በዲሞክራቲክ ፓርቲው እጩ በሂለሪ ክሊንተን ላይ ሁከት ማነሳሳታቸው እንደነበረ ተደርጎ ተወስዶባቸዋል። ትራምፕ ጥቂት ቆይተው ፎክስ ኒውስ ከሚባለው የዜና አውታር ጋር ባደረጉት ውይይት የፖለቲካ ንቅናቄ ማለቴ ነው፣ እኔ ሌላ ነገር አይደለም ማለታቸው ተሰምቷል። የክሊንተን ዘመቻ ግን ትራምፕ የሚያስተላልፉት አደገኛ መልእክት ነው ብሏል። የዘመቻው ስራ አስኪያጅ በሰጡት መግለጫ የአሜሪካ ፕሬዚደንት ለመሆን የሚወዳደር ሰው ለሁከት ማነሳሳት የለበትም ብለዋል። አድማጮች፣ ለሰዓቱ ያለን ዜና አላበቃም፣ አንድ ይቀራል። ሰለሞን ይዟል።
አሁን ከዚሁ ጋር ተያይዞ የትራምፕና የአውሮፓ ፓን ሁኔታ የሚመለከት ነው ቆንጅት ያነሳሽው። እንደው ትንሽ ጨመር ለማድረግ ያህል ነው ማምሻውን ከደረሱን አሁን ወደ ስቱዲዮ ልንገባ ስንል ከደረሱን ዜናዎች መካከል አውሮፓ በዩናይትድ ስቴትስ የፕሬዚደንት ምርጫ ላይ አስተያየቷን ስትሰጥ ብዙ ጊዜ አይሰማም። ነገር ግን በዶናልድ ትራምፕ ላይ አሁን አንዳንድ ሀገሮች አንዳንድ መሪዎች አስተያየቶቻቸውን እየሰጡ ነው። ለምሳሌ የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ የሚያሳምሙ ናቸው ዶናልድ ትራምፕ የሚሰጧቸው አፍላፊዎች ሲሉ አፍላፊ እያሉ ነው ኤክሰስ እያሉ ነው የተናገሩት እና ትርፍ ንግግሮች የሚያሳምሙ ናቸው ብለው ተናግረዋል። የጀርመኗ ቻንስለር አንጌላ መርከል ደግሞ የዩናይትድ ስቴትስን ፕሬዚደንታዊ ምርጫ ዘመቻ በቅርብ እየተከታተሉት መሆናቸውን ተናግረዋል። ብዙ ነገር አልተናገሩም። ግን የውጭ ጉዳይ ሚኒስትራቸው ፍራንስ ዋከር ስታይንማየር ግን ዶናልድ ትራምፕ ጥላቻን ሰባኪ ሰው ናቸው ሲሉ ተናግረዋል። የጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ደግሞ በመጪው ምርጫ የሚያሸንፉት ሂላሪ ክሊንተን ናቸው ሲሉ ተናግረዋል። እና እንዲህ አይነት አስተያየቶችን እየሰጡ ነው ያሉት የአውሮፓ መሪዎች እየተሰማ ያለው እና ብዙ ያልተለመደ ነው። ብዙ ጊዜ ራሳቸውን ይቆጥባሉ የአውሮፓ መሪዎች በዩናይትድ ስቴትስ ምርጫ ላይ። ሌላው የሪዮ ኦሊምፒክ ዛሬ አምስተኛ ቀኑን ይዟል። በበርካታ ጨዋታዎች አዳዲስ ውጤቶች ይጠበቃሉ። በዋና በፉትቦልና በመሳሰሉት ጨዋታዎች ጊዜ ካገኘን ዝርዝር ያሉ ውጤቶችን ዘግየት ብለን እናሰማቸዋለን። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 4 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጂት ታዬና
ሶሎሞን አባተንን። ለምሽቱ ወደ አሰናዳናቸው ዘገባዎች እናልፋለን። ወደ ምሽቱ አብይ ርዕስ ከማለፋችን በፊት አንድ ዘገባ ለቅምሻ ነው።
አማያ የሚባል ኦሮሞ አካባቢ የጋራ ስብሰባ ገብቶ አማራ ናችሁ በዚህ በኩል ተቀመጡ፣ ኦሮሞ ናችሁ በዚህ በኩል ተቀመጡ፣ አለቆች ናቸው እነዛ የሚያደርጉ ሜሴጁ ክሊር ያ እንዳይመጣ ደግሞ ለማድረግ የመሰረታዊ ነገሮችን እርምጃዎች መውሰዱ ወሳኝ ነው። ሁሉም ችግሮች የወልቃይት ድርጅት፣ የሙስሊም ወንድሞቻችን፣ የጋምቤላው፣ የአዲስ አበባ መፈናቀልም፣ የኦሮሚያ ማስተር ፕላን ስበብ የሆነው ነገር ችግሩ ኢህአዴግ ነው። ኢህአዴግ እስካለ ድረስ ደግሞ ችግሮች መፍታት የሚችል ድርጅት አይደለም።
ቀደም ያሉት የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና የኋለኛው የሰማያዊ ፓርቲ ሊቀመንበር ይልቃል ጌትነት ናቸው። በኢትዮጵያ ወቅታዊ የፖለቲካ ይዞታ ዙሪያ ከተናገሩት የቀነጠብነው ነው። በዲሞክራሲ በተግባር ፕሮግራም በሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን።
በጎንደርና በባህር ዳር ከተሞች ሰላምና መረጋጋት መስፈን መጀመሩን የክልሉ ፖሊስ አስታውቋል። የከተሞቹ እንቅስቃሴም ወደ ቀድሞ ይዞታው እየተመለሰ እንደሆነ ፖሊስ አክሎ ገልጿል። ሁኔታው ካለፉት ጥቂት ቀናት አኳያ የተረጋጋ ቢመስልም በአባሎቻቸውና በሌሎችም ላይ የእስር እርምጃ እየተወሰደ ነው ሲሉ የሰማያዊ ፓርቲ ምክትል ሊቀመንበር አስታውቀዋል። በሌላ በኩል ደግሞ ችግሩ እንዳይባባስ ተቀራርቦ መነጋገር እንደሚያስፈልግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሳስባለች። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በጠዋቱ ዜና አወጃ ላይ በጎንደርና በባህር ዳር ከተሞች ሰላምና መረጋጋት መስፈን እንደጀመረ የአማራ ብሔራዊ ክልላዊ መንግሥት ፖሊስን በመጥቀስ አስታውቋል። አንድ የክልሉ ፖሊስ ከፍተኛ ኃላፊ እንዳሉት ከሆነ በሁለቱም ከተሞች ካለፉት ጥቂት ቀናት ወዲህ ያለው የተለያየ ማኅበራዊና ኢኮኖሚያዊ እንቅስቃሴ ወደ ቀድሞ ሁኔታ በመመለስ ላይ ይገኛል። ለተሟላ ሰላምና መረጋጋትም ከሕዝቡ ጋር በመሆን የተለያዩ ሥራዎች እንደሚከናወኑ አስረድተዋል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ደግሞ ከአካባቢው የፓርቲው አባላት አገኘሁት ባሉት መረጃ መሠረት ይህን ነበር ያሉን።
የተለያዩ በዛ አካባቢ የሚገኙ አባላትን አነጋግሬ ነበረ። በዚሁ መንገድ ያገኘሁት መረጃ ከሰሞኑ ከነበረው ሁከትና ብጥብጥ ምክንያት የከተሞቹ የንግድ እንቅስቃሴ በጣም በዝቅተኛ ደረጃ ላይ ነው ያለው። የስራዎችም የተለያዩ ስራዎች እንቅስቃሴም በዝቅተኛ ደረጃ ላይ ነው። እርግጥ ከፍተኛ ሰላማዊ ሰልፍና ሌሎች ትግሎች የሉም። ግን የአካባቢው ላይ ያለው የተለያዩ ወረዳዎች ላይ የፖሊስ እና የደህንነት ኃይሎች የሰማያዊ ፓርቲ አባላትን እያሰሩና በቁጥጥር ስር እያዋሉ ያለበት ሁኔታ ነው ያለው።
ምን ያህል ታሰሩ? ማን ማን ናቸው? ያውቋቸዋል? አባሎቹን ታሰሩ የሚሏቸውን?
አዎ፣ የተወሰኑት ከቤተሰብ በቀጥታ እየተደወለልን መዘገብ ናቸው አሉ። ለምሳሌ አሁን በቅርብ እንኳን መስፍን ከበደና አምሳለቃ ወርቁ አቧ በዚያም አካባቢ የሚገኙ ናቸው። አመራር የወረዳና የዞን እስከ 35 ሰው በቁጥር ስሯል። አባላት ከመቶ በላይ ደርሰዋል። አሁን የተለያዩ መረጃዎች ያገኘሁት ከኦሮሚያና ከአማራ ክልል ማለት ነው።
አቶ ነገሰ ጨምረው እንደሚያስረዱት ከፓርቲ አባላት ሌላ አያሌ ሰዎች በተለያዩ ወረዳዎች በፖሊስ እየታሰሩ ናቸው። ከዚህ ጋር በተያያዘም የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውን ጨምሮ የተለያዩ የክልሉ ባለሥልጣናት ባለፈው ሳምንት ቅዳሜ በባህር ዳር ከተማ የተካሄደውን የተቃውሞ ሰልፍ የጠራው ሰማያዊ ፓርቲ እንደሆነ እየከሰሱ መሆናቸው ይሰማል። አቶ ነገሰ ይህንን ውንጀላ እንደማይቀበሉ ገልጸው የነበረውን ሂደት ባጭሩ ያስታውሳሉ።
ይሄ የሐሰት ክስ ነው፣ ተገቢ አይደለም፣ ጥሩም አይደለም። አንድ ኃላፊነት ከሚሰማው መንግስት እንደዚህ አይጠበቅም። እኛ በፊት ጥሪ አድርገን ነበረ። በኋላ በተለያዩ ከባድ ችግሮች ምክንያት ላልተወሰነ ጊዜ ተላልፏል። ስለዚህም እንደዛ መባል አልነበረበትም። ይህንንም በሚመለከት በተለያዩ ሚዲያዎች ገለጻ አድርገናል እና እኛ ኃላፊነት አይደለም፣ ሙሉ በሙሉ የመንግስት ኃላፊነት ነው።
አባሎቻችሁ መታሰር ከዚህ ክስ ጋር የተያዘ ነው ብሎ ያምናል?
ምንም የምናውቀው መረጃ የለም። እነሱ ያው በተለያየ ቦታ እየያዙ ለፍርድ ቤትም አልቀረቡም። ከአዲስ አበባ ውጭ ማንም የታሰረ አባላችንም ሆነ አመራሮች ፍርድ ቤት አልቀረቡም።
አንድ ስማቸው እንዲጠቀስ ያልፈለጉ የጎንደር ነዋሪ ደግሞ በከተማዋ ውስጥ ቁጥሩ እጅግ የበዛ የጸጥታ ኃይሎችና የመከላከያ ሰራዊት እንደሚገኝ ለቪኦኤ ገልጸዋል። ወጣቶች ታስረዋል ለሚሉት እኚህ የጎንደር ነዋሪ እስረኞቹን የት የት እንዳዩቸውም አስረድተዋል።
በርከት ያሉ ወጣቶች በተለያዩ ቦታዎች በተለይ ጎንደር ከተማ ላይ ስሪ ሰርቪስ በሚባለው ቦታ ላይ አይተናል። በሁለተኛው ደግሞ በፌደራል 11 በሚባለው 18 ቀበሌ ባለው ትምህርት ቤት ሀይ ስኩል ወጣቶች ታግተው በታንክ ተከበው አይተናል። ከዚህ አንጻር ሰላማዊ ጥያቄን በሰላማዊ መልስ ከመመለስ ይልቅ ጸረ ዲሞክራሲ አካሄድ በመከተል ወጣቶችም ሆነ የአካባቢውን ሕዝብ ለማስፈራት በማፈን ይገኛሉ።
ዛሬ ፍርድ ቤት ይቀርባሉ የተባሉት የወልቃይት የአማራ ማንነት ጥያቄ ኮሚቴ አባል ኮሎኔል ደመቀ ዘውዱ እንዳልቀረቡም እኚሁ ነዋሪ አረጋግጠዋል።
ኮሎኔሉ በዛሬው ቀን ግን ባለቤታቸው ገብታ አይታቸዋለች። ፍርድ አልቀረቡም፣ በአካል አይታቸዋለች፣ አልቀረቡም።
የከተማው የንግድና የመሳሰሉት እንቅስቃሴዎች፣ ሌሎች አገልግሎቶች፣ ማህበራዊ አገልግሎቶች ምን ይመስላሉ? እስቲ
እንግዲህ አልፎ አልፎ እንግዲህ እኔ የማደውበት ቀበሌ የተወሰኑ ምንም እንኳ ያው ፍራቻ በተሞላበት ቢሆንም የተወሰኑ እንቅስቃሴዎች እንዳሉ አይቻለሁ።
ከዚሁ ወቅታዊ የሀገሪቱ ሁኔታ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአንዳንድ የሀገሪቱ ክፍሎች ያለው ችግር እንዳይባባስ ተቀራርቦ መነጋገር እንደሚገባ ጥሪ ማቅረቧን መንግስታዊው ዕለታዊ ጋዜጣ አዲስ ዘመን በዛሬው እትሙ ዘግቧል። ጋዜጣው የቤተ ክርስቲያኗን ፓትርያርክ አባ ማትያስን በመጥቀስ ሁሉም ወገኖች አለን የሚሉትን ጥያቄ በሰላማዊ መንገድ ለሚመለከተው አካል በማቅረብ በውይይትና በምክክር እንዲሁም በሰላማዊና ሕጋዊ መንገድ በመጓዝ መፍታት አለባቸው። ለዚህም መላው የአገሪቱ ሕዝብ ችግሩን ለመፍታት በሚደረገው ጥረት የበኩሉን ያደርግ ዘንድ ቤተ ክርስቲያኒቷ ጥሪዋን ታቀርባለች ሲል ዘግቧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁኝ። ወደ ተከታዩ ዘገባ እናልፋለን። እዛው አዲስ አበባ ያቆየናል። በአዲስ አበባ መንገድና ትራንስፖርት ቢሮ ቅርንጫፍ ጽሕፈት ቤቶች ስናገለግል የቆየን ከ600 በላይ ሠራተኞች ከምደባ ውጪ ተደርገናል፣ ከሥራ ተባረናል ሲሉ ቅሬታቸውን ገልጸዋል። ከሥራ ገበታቸው እንዲነሱ የተደረጉት የፖለቲካ አመለካከታቸውን ጭምር መነሻ ባደረገ አዲስ ምደባ መሆኑን እየተናገሩ ነው። አንድም ሠራተኛ አልተባረረም ያለው ቢሮ በበኩሉ አዲሱ ምደባ የሥራ ልምድና የትምህርት ዝግጅትን ብቻ መሠረት ማድረጉን አስታውቋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የአዲስ አበባ መንገድና ትራንስፖርት ቢሮ አገልግሎት የሚሰጠው በ10 ክፍለ ከተሞች ባሉት ቅርንጫፍ ጽሕፈት ቤቶች ጭምር ነው። በከተማዋ ያለውን የትራንስፖርት ስርዓት ለማስተካከል በሚልም አዲስ አደረጃጀት አዘጋጅቷል። በዚህም መሰረት ቢሮው የትራፊክ ኤጀንሲ የትራንስፖርት ባለስልጣን እንደዚሁም አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በሚል ሶስት መዋቅሮችን እንዲያካትት ተደርጓል። ከነዚህ ሶስት መዋቅሮች ሁለቱ ደግሞ ማለትም የትራንስፖርት ባለስልጣንና የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በአስሩም ክፍለ ከተሞች ቅርንጫፍ ይኖራቸዋል። እናም የትራንስፖርት ጽፈት ቤት በሚል በየክፍለ ከተማው አንዳንድ የነበሩት ቅርንጫፍ ጽፈት ቤቶች ሁለት ሁለት ይሆናሉ ማለት ነው። የቅሬታ መነሻ የሆነው ግን አዲሱ አደረጃጀት አይደለም። ይልቁን ከነባር ሰራተኞች አብዛኛዎቹ በእነኚህ ቅርንጫፍ ጽፈት ቤቶች አልተመደቡም እንዲያውም ተባረዋል የሚል ነው። ህገ ወጥ በሆነ ሁኔታ ተባረረን ካሉት አንዱ ይሄንኑን ያብራሩት።
ለምሳሌ አንድ ክፍለ ከተማ 95 ምናምን ሰራተኛ ነው ያለው። ከዛ ውስጥ 15 20 በጣም ብዙ በዛ ቢባል 20 ሰራተኛ ነው የተመደበውና 70 ከኮንትን ውጪ ነው ያለው። ስታባዛው እንግዲህ በአስሩም ስታባዙ 640 ሰራተኛ ተባረረ ማለት ነው። የተሸለሙ ሰዎች ሁሉ በዚህ አመት ተባረዋል።
በስራ ትጋታቸው የተሸለሙ
በስራ ትጋታቸው ከአንድ እስከ 3 ይወጡ በየክፍለ ከተማው። ባለፈው አመትም ለምሳሌ እኔ ባለፈው አመት ተሸለሚያለሁ ግን ተባረሬያለሁ።
ሌላዋ ቅሬታ አቅራቢም አዲሱ ምደባ የፖለቲካ መለካከተን ጭምር ከግምት ማስገባቱን ትናገራለች።
አንደኛ ቅድመ የተሰጠው ለድርጅት አባል የተመደበው አካል ጽፋት ኖሮበት የተገኘው ዛሬ የበላይ ሆኖ መቀመጥ የቤተሰብ ቤት መሆን ማለት የሆነ አካል ግሩፖች ጥፋት ኖሮባቸው እንኳን ጥሩ ጥሩ ቦታ ተመድበው መቀመጥ፣ አልፎ ተርፎ ደግሞ የማርካ አሰጣጥ ሚስጥር መሆን፣ ዘመድ የሆኑ ሰዎች ጥሩ ጥሩ ቦታ ተመድበዋል፣ ጥሩ ዶክመንት ኖሯቸው የተጋነነ ስተት የሌለባቸው ሰዎች ደግሞ ያልተመደቡ ሰዎች አሉ። ስለዚህ ይሄ የመንግስት ቤት ነው ወይስ የግለሰብ ቤት ነው ፒኤልሲ ነው እሱ ግልጽ ስላልሆነልን ነው። ይህን ነገር መንግስት አይቶ ስቴት እንዲሰጠን ነው ሚዲያው ግልጽ አድርጎ እንዲነግረን።
ቅሬታ አቅራቢዎቹ እንደሚሉት በስራ አፈጻጸምና ምዘና የተሰጣቸውን ውጤት እንኳን አያውቁም። ጥናቱን ያጠናውና ምደባውን ያካሄደው ቡድንም ገለልተኛ አይደለም። መረጃ ይቀበል የነበረውም ከአስተዳደሩ ነው ባይ ናቸው። ቀጣዩዋ ቅሬታ አቅራቢ እንደምትለውም ሁሉንም መስፈርቶች የሚያሟሉ እንኳን ያልተመደቡበት ሁኔታ አለ።
በእኔ ቦታውን ሰው ተመድቧል፣ በሌላውም ሰው ተመድቧል። የተሻለ ትምህርት ደረጃ ያለን፣ ዲግሪ ያለን፣ ከዛም በላይ ያለን፣ የስራ ልምድ ከ20 አመት ከ30 አመት በላይ ያለ ሰው አልተመደበም። አሁን ሰራተኛው ምንድነው የውስጡ ጥያቄ? ደብዳቤ አልደረሰው፣ ንብረት አስረክብ፣ 3 ቀን ቅሬታን አሰማ፣ ከዛ በኋላ ልቀቅ ቢሮን ነው እየተባለ ያለው። ለምን የከተማ አስተዳደር ይህን ችግራችን አያየልንም? 600 ሰው ከኋላው ሰው አለ፣ ልጅ አለ፣ የቤት ክራይ አለ፣ ባለቤት አለ፣ አንድ ሰው ብቻ ቤቱን የሚያስተዳድር አለ። ይሄ ሁሉ ችግር ባለበት በኢትዮጵያዊ ዜጋዊ ሆነን ለምንድን ነው መብታችን የሚረገጥ? ሲቪል ሰርቪስስ እኮ አንድ ሰው ሲነሳ ቢያንስ እስከ 45 ቀን ንብረቱን መመለስ አለበት፣ ደብዳቤ ሊደርሰው ይገባል። ያ ባልሆነበት ዛሬውኑ በሶስት ቀን ውስጥ ንብረታችሁን መልሳችሁ ሂዱልን ነው የተባሉ።
የአዲስ አበባ መንገድና ትራንስፖርት ቢሮ ግን በሰራተኞቹ የቀረበው መረጃ የተሳሳተ መሆኑን አስታውቋል። የቢሮው ምክትል ኃላፊ አቶ ቢኒያም ምክሩ እንዳሉት ከስራ የተባረረ አንድም ሰራተኛ የለም።
በእነዚህ በአዲሱ ቅርንጫፍ ጽ/ቤቶች ላይ ትምህርትና የስራ ልምድ ያላሟሉትን ሰራተኞች ደግሞ በየክፍል ከተማቸው በያዙት ደሞዝና ባሉበት ደረጃ ባሉ የተለያዩ ጽ/ቤቶች ላይ የሚመደቡበት ሁኔታ ነው ያለው እንጂ ከምደባ ውጪ የተደረገ የተቀነሰ የተባረረ አንድም የመንግስት ሰራተኛ የለም።
ቋሚ ሰራተኛ መሆናቸው የመንግስት ሰራተኛ መሆናቸው ይቀጥላል፣ መስሪያ ቤት ነው የሚቀይሩት እያሉ ነው ባጭሩ።
በትክክል አንዱ የመንግስት ሰራተኛ ትልቁ ጥቅም ከመንግስት ሰራተኝነቱ ያለ አግባብ ሊባረር አይችልም፣ የራሱ መብት አለው። ስለዚህ የቦታ ለውጥ ነው እንጂ የተደረገላቸው በያዙት ደሞዝ በያዙት ጥቅማ ጥቅም ቋሚ ሰራተኝነታቸው ተጠብቆ የመንግስት ሰራተኝነታቸው ተጠብቆ ይቀጥላሉ።
የሥነ ምግባር ጉድለት ካለባቸው ጥቂቶች በስተቀር ሁሉም ሰራተኛ የተመዘነው በስራ ልምድና በትምህርት ዝግጅት ብቻ መሆኑንም አቶ ቢኒያም አብራርተዋል።
አሁን በቅርንጭ በየክፍለ ከተማው ባለ ትራንስፖርት ጽፈት ቤት ውስጥ ያሉ ሰራተኞች በአዲሱ ቅርንጫፍ ጽፈት ቤቶች ላይ የተመደቡት በአመለካከት በተሞላ ነጥብ አይደለም። ይህ ነው ዋና መያዝ ያለበት። የተመደቡት የትምህርት ዝግጅትና የስራ ልምድ ማዕከል ተደርጎ ብቻ ነው። ይሄ ደግሞ ለእያንዳንዱ ሰራተኛ በአዲሱ ቅርንጫፍ ጽፈት ቤት ላይ ምን መስፈርት ያሟላ ሰራተኛ ነው የሚመደበው የሚለው በየክፍለ ከተማው ተለጥፏል። የተለጠፈውን መረጃ አይቶ አንድ ሰራተኛ እኔ ትምህርት ዝግጅትና የስራ ልምዱን አሟላለሁ እዚህ ቦታ መግባት እየቻልኩ አልተመደብኩም የሚል ሰው ካለ የቅሬታ ኮሚቴ አደራጅተን በቢሮአችን ለ3 ቀን ቅሬታ እየተቀበልን ያለ ነው ከሰላንት ጀምሮ። ያንንም መሰረት አድርገን ምናልባት ሚስ የተደረጉ ልጆች ካሉ ያሟሉ ከመደባዎች የተደረጉ ካሉ እነሱን ተቀብለን እናስተናግድበት ሁኔታ ነው ያለው።
በእያንዳንዱ ክፍለ ከተማ ውስጥ 32 የተለያዩ ጽፈት ቤቶች እንደሚገኙ በመንገድና ትራንስፖርት ቢሮ ስር ያሉትም ከነዚህ ሁለቱ ብቻ መሆናቸውን አቶ ቢኒያም አስተውሰዋል። እናም እንደርሳቸው አባባል ያልተመደቡት ሰዎች ከሁለቱ ውጭ ባሉ ሌሎች 30 ጽፈት ቤቶች የመንግስት ሰራተኛ ሆነው ይቀጥላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ። ቀጣዩ ዘገባ ወደ ዛምቢያ ይወስደናል። ዛምቢያ ነገ በመታካሄደው ፕሬዝዳንታዊ ምርጫ ገዢው ፓርቲ ከባድ ፉክክር ገጥሞታል። የቀድሞው ፕሬዝዳንት ማይክል ሳታ በሞት በመለየታቸው የተኳቸው የአሁኑ ፕሬዝዳንት ከሁለት ዓመታት በፊት በጥቂት ድምፅ ብልጫ ካሸነፏቸው ከተቀናቃኛቸው ጋር ከባድ ፉክክር ይገጥማቸዋል። ከዚያ ምርጫ በኋላ ዛምቢያ በከባድ ድርቅና በምግብ ዋስትና እጦት ተመታለች። የፖለቲካ ውጥረቱም ተባብሷል። ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። ቆንጅት ታቀርበዋለች።
በመዳብ ማዕድን ሀብት በከበረችውና የባህር በር አልባ በሆነችው ሀገር ለነገ በተያዘው አገር አቀፍ ምርጫ የሁከት ደመና እያንዣበበ ነው። በቅርብ ወራት ያቺ ሀገር በድርቅና በምጣኔ ሀብት ችግሮች ተወጥራ ነው ያለችው። ስልጣን ላይ ያሉት ፕሬዚደንት ኤድጋር ሉንጉ የገዢው የአገር ወዳድ ፓርቲው መሪ ማለት ነው ከተቃዋሚው የአንድነት ለልማት ፓርቲ መሪ ሃካይንዳ ሂቼልማ ጋር ተፋጠው ነው ያሉት። በብዙዎች ዘንድ ፖፑሊስት ወይም በህዝባዊነት የሚያምኑ ተብለው የሚታዩት ሉንጉ ባለፈው ዓመት በ2015 እንደ አውሮፓውያን አቆጣጠር የቀድሞ ፕሬዚደንት ማይክል ሳታ በድንገት ባረፉበት ጊዜ በተካሄደ የተተኪ ምርጫ ነጋዴውን ሂቼልማን በጠባብ የድምፅ ብልጫ ነበር ያሸነፏቸው። የዘንድሮ ምርጫ ዘመቻ በሁለቱ ወገኖች ደጋፊዎች መካከል ግጭት የታየበት ከመሆኑ ብዛት የምርጫው ኮሚሽን ኃላፊ ራሳቸው ከአሁን ቀደም ሆኖ የማያውቅ የሚል አስተያየት እስከ መስጠት የደረሱበት ነው። ዛምቢያ ከሌሎቹ የደቡባዊ አፍሪቃ ሀገሮች አጎራባቾቿ ለየት በሚያደርጋት ገጽታዋ ለረጅም ጊዜ የሰላምና የዲሞክራሲ መሰረት ያላት ተብላ ስትደነቅ የኖረች ሀገር ናት። ብዙዎች ተንታኞች ይህ ምርጫ እጅግ የተቀራረበ ውጤት የሚጠበቅበት ማናቸውም ከሁለቱ ሊያሸንፉ የሚችሉበት እንደሆነ ነው የሚናገሩት። አንድ ሁሉም አይቀርም ብለው የሚስማሙበት ነገር ቢኖር ብጥብጥ መነሳቱ አይቀርም የሚለው ስጋት ነው። ዲምፎ ሞታሳማይ ተንታኝ ናቸው። ደቡብ አፍሪካ ፕሪቶሪያ ከሚገኘው የደህንነት ጥናት ተቋም ሲናገሩ እንዲህ ብለዋል።
The risk of violence is very high. The political violence is coming from both sides. That is very important to highlight.
ብጥብጥ የመከሰቱ አደጋ በጣም ከፍተኛ ነው አሉ ተንታኟ። የፖለቲካ ብጥብጡ ከሁለቱም በኩል ነው የሚመጣው። ይህንን አስረግጦ መጥቀሱ በጣም አስፈላጊ ነው ብለዋል። ከአገር ወዳድ ግንባር ፓርቲና ከተባበሩት የልማት ፓርቲው ማለት ዩናይትድ ፓርቲ ፎር ናሽናል ፍሮንት ከሚባለውም ነው አሉ። በመንግስትና በተቃዋሚ ፓርቲው መካከል ያለው ግንኙነት ጤናማ ያልሆነ ፖለቲካ ምልክት ነው። ሁለቱም ወገኖች ሁሉንም ነገር በጣም በተጻረረ ሁኔታ ነው የሚመለከቱት ለማለት ይቻላል ሲሉ ስጋታቸውን ገልጸዋል። ከሉንጉ በፊት የነበሩት መሪ ጋይ ስካት ደግሞ የሟቹ ፕሬዚደንት የሳታ ምክትል የነበሩ ናቸው። ከሉንጉ ጋር አይዋደዱም። ጋይ ስካት መሪያቸው ሳታ እንዳረፉ ለጥቂት ጊዜ ስልጣኑን ይዘው ነበርና ሉንጉን ከገዢው ፓርቲ ዋና ጸሐፊነት አባረዋቸው ነበር። በቅርቡም ድጋፋቸውን ለተቃዋሚው እጩ ሰጥተዋል። ጋይ ስካት በአንድ ወቅት በሰላማዊነት ስትመሰገን የኖረች ሀገር የአጎራባቾቿን ሀገሮች የፖለቲካ ትርምስ ምንጉድ ነው የመጣባቸው ብላ በድንጋጤ ስትመለከት የኖረች ሀገር እንዴት ብላ አሁን ራሷ ችግር ውስጥ እንደገባች ምክንያቱ ይህ ነው ለማለት ይቸግራቸዋል። ግን ያም ሆነ ይህ መጥፎ የምጣኔ ሀብት አያያዝ ፖሊሲና መጥፎ አመራር ነው ለዚህ ያበቃን ይላሉ። ባለፈው አመት ውስጥ ሀገሪቱ በከባድ ድርቅ ስትመታ የመዳብ ሀብቷ ዋጋ አሽቆልቁሏል። የምግብ ዋጋው ደግሞ ሰማይ ደርሷል።
Why it's got so bad, it's hard to say, I think.
ለምንድነው ግንኙነታቸው እንዲህ የተበላሸው? እንደሚመስለኝ ህዝቡ የተበሳጨው በሚስተር ሳታ ሞት ሳንጃና ጠመንጃ አንግበው በሚሯሯጡ ሰዎችም ተበሳጭቷል። የምጣኔ ሀብቱ መላሸቅ በተለይ ደግሞ ካለፈው አመት ወዲህ በኢኮኖሚው መውደቅ የተነሳ የተከሰተው ሥራ አጥነት የከበርቴዎች እየናጠጡ መሄድና የደሃው ወደ ተመጽዋችነት ማዘቅዘቅ ለህዝቡ ቁጣ ምክንያቶች የሆኑ ይመስለኛል።
ተንታኝቱ ሞታ ሳይማይም ይህ የነገው ምርጫ ለዛምቢያ የሞት የሽረት ጉዳይ ነው ነው የሚሉት።
ትናንት የዓለም አቀፍ መገናኛ ብዙሃንና የማኅበራዊ ሚዲያ ገጾች ሰዎችን ሲያነጋግር የቆየው የኢትዮጵያው የኦሊምፒክ ተሳታፊ ዋናተኛ ሮቤል ኪሮስ ሀብቴ ጉዳይ ነበር። ሮቤል የዓለምን ሕዝብ ያነጋገረው የወርቅ ሜዳሊያ ባጠለቀ ግሩም አትሌትነቱ አይደለም። በአንድ ጎን ለሙከራው አይዞህ ያሉት ነበሩ። በብዛት ግን እንዴት ለኦሊምፒክ ውድድር በቃ ሲሉ የጠየቁ አሉ። ሮቤል በመቶ ሜትር ነፃ ዋና የመጀመሪያ ዙሩን ለማጠናቀቅ የፈጀበት ጊዜ እጅግ ዝቅ ያለ ወይም ከመሆን ከነበረበት በጣም የበዛ 1:04.95 ሜትር ነው። ውድድሩን ያሸነፈው አውስትራሊያዊ ቻልመርስ በ47.9 ሰከንድ ጨርሷል። የሮቤል አባት አቶ ኪሮስ ሀብቴ የኢትዮጵያ ዋና ፌዴሬሽን ፕሬዚደንት መሆናቸውን ከዌብሳይቶችና ከስፖርት ፌዴሬሽኖች ሰራተኞች ለመረዳት ችለናል። ሮቤል ዛሬ ማምሻውን እንዴት እንደተመረጠ ያስረዳናል። ሱራፌል ሽፈራው አነጋግሮት ነበር።
እኔ ስሜ ሮቤል ኪሮስ ሀብቴ ይባላለሁ። የመጣሁት ከኦሮሚያ ክልል ነው። ተወልጄ ያደግኩት አዳማ ላይ ነው። የብሔራዊ ቡድን የተመረጥኩበት ክልል ኦሮሚያ ነው።
ትላልቅ ውድድሮች ላይ ተወዳድረህ ታውቃለህ?
ከዚህ በፊት ትላልቅ ውድድሮች ተወዳድሬ አውቃለሁ። እንደ ኦሎምፒክ አይነትም ባይሆን ወርልድ ሻምፒዮናዎች እና ዩዝ ኦሎምፒኮች ተወዳድሬ ያለሁ።
ውጤትህ እንዴት ነበር?
ምንም ውጤት አምጥቼ አላውቅም።
በምን መመዘኛ ነው ሮቤል ያለፈው እና ወደ ኦሎምፒክ የሄደው ይባላል? መጀመሪያ ለሱ ጥያቄ መልሳለህ።
ውድድር ነበረ ኮምቦልቻ ላይ ማለት ነው። እና እዛ ውድድር ላይ አሸንፌ ተመረጥኩኝ። ለየትኛው? ለራሻ ወርልድ ሻምፒዮና ማለት ነው። እና ከኔ ጋር አብሮኝ አብዱል ማሊክ የሚባል ልጅ ነበር፣ የኦሮሚያ ተወካይ ማለት ነው። ሁለታችን አንድ ከአማራ ተወካይ ወደ ራሻ ሄደን ተወዳደርን። እና እሱ እዛ ዲስኮ አንዱ ሁለት ውድድር ነበር የተወዳደር ነው። አንዱን ዲስኳል ሆነ፣ አንዱን ዋኘ ዲስኳል ሲያሆን ማለት ነው። እኔ ሁለቱንም ዲስኳል ሳል ዋኝቼ መጣ ነው እዚህ። እና ስትመጣ እዚህ ነጥብ ተሰጠን፣ እነሱ እዛ ፊናዎች የላኩት ማለት ነው። እና ለኢትዮጵያ ፌዴሬሽን ሲልኩ ለእኔ 50% ሰጡ፣ እነሱ 25% ሰጡት። አንድ ዲስኳል ስለሆነ ለእኔ ሁለት ከሁለቱም 25% ሰጡ። ከዛ መጡና ሁለታችንን ሰበሰቡ። ሌሎችም ኮሚቴዎች አሁን ተሰብስበው ማጣሪያ ያርጉ ልታችሁ እኔና ልጁን ማለት ነው። እና ግዴታ ልጁ ማሸነፍ የነበረበት አራቱንም በኋላ ነው ለመሄድ እኔን ማለት ነው። ምክንያቱም በ50.5 አራቱን ካላመጣ 12.5 ነው አንዳንድ ውድድር መጠል የያዘው። እና አራቱን ግዴታ ማሸነፍ ነበረበት። አራቱን አላሸነፈኝም። ሁለቱን አሸነፈ። እና በዛ የተነሳ እኔ 50 አገኘው ማለት ነው። እና 100-75 ሆኜ አሸነፌ ሄድኩኝ። በዛ ውጤት ነው ወደ እንትን ያለፉት፣ ወደ ብራዚል ያለፉት። ሁለት ሰው ነበር የተባሉ ልንሄድ የነበረው ሁለታችን ነበርን። ፒና ፈቀደ፣ ኦሎምፒክ ደግሞ ከለከለ። ኦሎምፒክ ስልክ የኢትዮጵያ ሳይሆን የብራዚል ኦሎምፒክ ማለት ነው። አዘጋጆቹ ፒና ሁላችን ሶስታችንን ሲያሳልፈን ደግሞ አንድ ሰው አንዱን ለአንድ ሴት ብቻ ነው የሚፈቅደው ብሎ ለኢትዮጵያ ፌዴሬሽን ላኩላቸው። በዚህ የተነሳ እኛ ውድድር አደረግን።
ሚዲያዎች ላይ የሚወራ ነገር አለ፣ አባትህ የዋና ፌዴሬሽን ፕሬዚዳንት ናቸው።
ስለዚህ ነገር መናገር የምፈልገው ነገር ምን አለ መሰለህ፣ ትክክል ነው። አዎ አባቴ የኢትዮጵያ ዋና ፌዴሬሽን ፕሬዚዳንት ነው። ግን እዚህ ጋር ነው ማለት እኔን ረዳኝ ማለት አይደለም። ያቷል እኔ እንደነገርኩ አሸንፌ በመጣሁት መንገዶች ነው የመጣሁት። ግን እዚህ ጋር ዋናን ሪዮ ላይ እንዲካሄድ ያደረገው በራሱ ጥረት ነው። በማንም ጥረት አልነበረም የዘረገው። ጥረቶቹ መናገር ካለብኝ መንገር ይችላለሁ። ራሻ ላይ ካልተወዳደረ ወደ ብራዚል መምጣት አልችልም። ግዴታ ራሻ መወዳደር አለበት። ራሻ ላይ እኛ ታገድን በእንትን ላይ ለንደን ላይ በነበረ ውድድር ላይ ሙሉዓለም ቀርቶ ነበረ። ወር ሻምፒዮና ላይ ሲንጋፖር በባርሴሎና ላይ አንድ ልጅ ቀርቶ ነበር እና በዛ ኢትዮጵያ እንድትታገድ አድርገው ነበረ። ኪናዎች ማለት ነው።
እሺ፣ ኢትዮጵያ እንዳትወዳደር ሰዎች እየቀሩ ማለት ነው።
አዎ፣ በዛ እሱ ራሱ ሄደና ሙሉ ኃላፊነቱን ወሰደ እንደማንቀርና እንደምንመለስ ማለት ነው።
እሺ።
ከዛ የትራንስፖርት ብርም ስላልነበረ ለእንትኑ ማለት ነው ለፌዴሬሽኑ ላይ ብር የለውም ነበረ።
እሺ።
ለፌዴሬሽኑ ከኪሱ አውጥቶ አበደረው እና ለእኛ ከፍሎልን ማለት ነው። እኛ ወደ ራሽያ እንድንመጣ አደረገ።
እንድትታመኑ ከራሱ ገንዘብ አውጥቶ ከፍሎ ራሽያ ወሰደና ራሽያ ሄደን ተወዳድረን መጣን ነው የምትለኝ?
አዎ፣ የትራንስፖርት የአውሮፕላን ቲኬቶች ቆርጦ ማለት ነው። መወዳደሩን እፈልገዋለሁ። ኦሎምፒክ ተወዳዳሪ ኦሎምፒክ ያር የሚባሉ የኦሎምፒክ ተወዳዳሪ ነው የሚለውን ስም እፈልገዋለሁ።
የምታስተላልፈው መልዕክት ካለ
እናንተ እንደምትናገሩት አይደለም። የኔ ማመጣት ማባት የተነሳ አይደለም። ባገኘው ዘራፊ የነበረ ጥረት ነው። 8 ዓመት ሙሉ ለፍቻለሁ ኦሎምፒክ ውድድርን ለማግኘት ውጭ ሀገር ድረስ ኢቨን እስከ ውጭ ሀገር እቼ ክለብ ደረሰው ሰርቶ እስከ መምጣት ድረስ እና እባካችሁን ተረዱኝ ነው የሚለው።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3:35 ሆኗል። አዲስ አበባ ላይ ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 8:35 ነው። በ19 በ22ና በ25 ሜትር ባንድ እንዲሁም ናይል ሳት ላይ ቪኦኤ 24 ላይ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ ሁለተኛው አጋማሽ ዝግጅቶቻችን ዘልቀናል።
ዲሞክራሲ በተግባር ነው አሁን የሚቀርበው። የኦሮሞ ፌዴራሊስት ሊቀመንበርና የመድረክ የውጭ ግንኙነት ኃላፊ ዶክተር መረራ ጉዲናና የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በኢትዮጵያ ወቅታዊ ሁኔታ በህብረት አስፈላጊነትና በወደፊቱ ህዝባዊ የትግል አቅጣጫ በሚል ርዕስ በኢትዮጵያ ህዝብ የጋራ ትግል ሸንጎ ፓርቲ አስተባባሪነት እዚህ ዋሽንግተን ዲሲ ውስጥ በተዘጋጀ ህዝባዊ ውይይት ላይ ንግግር አድርገው ነበረ። ይህንን ውይይት የተከታተለችው ጽዮን ግርማ ቀጣዩን ዘገባ አቅርባለች።
ባሳለፍነው እሁድ ከሰዓት በኋላ ዋሽንግተን ዲሲ ውስጥ በኢትዮጵያ ህዝብ የጋራ ትግል ሸንጎ አስተባባሪነት የተዘጋጀው ህዝባዊ ውይይት ከየእድሜውና ጾታ የተውጣጡ በርካታ ሰዎች የተሳተፉበት ዝግጅት ነበር። በአወያይነት ፕሮግራሙን የመሩት ዶክተር አክሎግ ቢራራ ሲሆኑ ዶክተር መረራ ጉዲናንም ለንግግር የጋበዙት እርሳቸው ነበሩ። ዶክተር መረራ ጉዲና ንግግራቸውን የጀመሩት የኢትዮጵያን የፖለቲካ ሁኔታ ከአጼ ኃይለሥላሴ ዘመነ መንግስት ጀምረው አለፍ አለፍ እያሉ ለመዳሰስ በመሞከር ነው። አብዛኞቹን ታሪኮች የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች የኢህአዴግ ቆርጦ ቀጥል ፖለቲካ በሚለው መጽሐፋቸው ውስጥ ማካተታቸውን ጠቁመዋል። በኢትዮጵያ ፖለቲካ ውስጥ እርሳቸው የሚመሩትን የፖለቲካ ፓርቲ ጨምሮ ከምርጫ 97 ጀምሮ ያለውን የፖለቲካ ተሳትፎና ታሪካዊ ሂደት ለመዳሰስ ሞክረዋል። አሁን ባለው ሁኔታም የመከፋፈል ፖለቲካውን ዘግቶ ወደፊት ለመራመድ አስቸጋሪ ሁኔታ ውስጥ እንደሚገኙ ተናግረዋል።
የብሎ ቡዳ ፖለቲካችን የመከፋፈል ፖለቲካ ነው። እንግዲህ ሁላችን የነበርንበት ከያፋና ሜሶን ጀምሮ እስካሁን ድረስ ያ የመከፋፈል ፖለቲካ አልተዘጋም። ዋና ጥያቄ እንግዲህ ማን ነው ቡዳው? የቡዳ ፖለቲካ እንግዲህ በደንብ ካላወቃችሁ አንድ ደህና ነፃ የሆነ ሰው ቡዳ ያልሆነ ሰው የቡዶች መንደር ይሄድና ቡዳ ማን ነው ብሎ ይጠይቃል አለ። ቡዳውን ነው እኮ የሚጠይቀው። ቡዳው ደግሞ እኔ ነኝ ማለት ያፍርና እኛ እዛ ማዶ አሉት እንላለን፣ እነሱ ደግሞ እኛን ይሉናል ነው የተባለ። የኢትዮጵያ ፖለቲካ እንደዛ ነው ማለት አሁን ያማና ሜሶን እስካሁን ድረስ እንዲካሰስ ማን ምን ጥፋት አጠፋለ የሚለው ታሪክ ጸሐፊዎችም መለየት የቻሉ አይነት ማን ምን አድርጎ እዚህ ደረሰ የሚለው ግን አንድ ነገር ላይ ቢያንስ ፖለቲካ እስከገባኝ ድረስ ኢህአፓና ሜሶን ተባብሮ ያንን ትግል ቢገፉ ኖሮ ምናልባት ኢትዮጵያ ታሪክ የተለየ ሊሆን ይችላል የሚታለ
በኢሃፓና በመኢሶን ግዜ የነበረው መከፋፈልና ጣት መጠቋቆም አሁንም እንዳለ የገለጹት ዶክተር በረራ ከአንድ ቤተሰብ የወጡ ሰዎች እንኳን በፖለቲካው መተባበር እንዳልቻሉ ይናገራሉ። የቅንጅትን ከዛም የመድረክን ትብብር አለመሳካትን ጠቅሰው አልፈዋል።
ዛም ሆነ በዚህ ይሄንን የቡዳ ፖለቲካው ተዘግቶ የመከፋፈል ፖለቲካ ተዘግቶ ወደዚህ ለመሄድ እያስቸገረ በቁርጠኝነት አንድ ነገር ውስጥ ካልገባን በጣም ያስቸግራል። ቢያንስ ቢያንስ ህዝቡ አንድ እርምጃ ወደፊት ይሄዳል። የሄደው ደግሞ ዝም ብሎ ሳይሆን በደም ነው። በዛ ደረጃ የፖለቲካ ድርጅቶቻችንም ያለፉት 50 ዓመታት የተጓዝንበት መንገድ ምን ውጤት አምጥቶ ምን ደረጃ ደረስን የሚለውን አስቦበት በቁርጠኝነት ደግሞ አንድ እርምጃ ውስጥ ካልወሰዱ በስተቀር ምናልባት ላለፉት ለሚቀጥለው 40 ዓመታትም ከዚህም አዙሪት መውጣት እንደማንችል ማወቁ እጅግ በጣም ይጠቅማል።
ዶክተር መረራ ከሳቸው ቀድመው የተናገሩ ተሳታፊዎች በኢትዮጵያ በጎሳ ላይ የተመሰረተ ግጭት ሊያጋጥም ይችላል ማለታቸውን ጠቅሰው አዎ ሊገጥመን ይችላል ኢህአዲግም ለዚህ የሚሰንፍ ድርጅት አይደለም ብለዋል።
ለምሳሌ ትዝለኛል አማያል የሚባለው ኦሮሞ አካባቢ የጋራ ስብሰባ ጠርቶ አማራ ናቸው በዚህ በኩል ተቀመጡ፣ ኦሮሞ ናቸው በዚህ በኩል ተቀመጡ፣ አለቆች ናቸው እንደዛ የሚያደርጉት ሜሴጁ ክሊር ነው። ወደ መጀመሪያ ፕሮቴስት ሲነሳ ማለት ነው። ስለዚህ ደጋግሞ በዚህ ላይ አይሆንም የሚለውን ክተን ፖሲቢሊቲው እንዳለ አውቀን ያ እንዳይመጣ ደግሞ ለማድረግ መሰረታዊ ነገሮችን እርምጃዎች መውሰዱ ወሳኝ ነው።
እርሳቸው በሚመሩት ፓርቲ በኩል በምርጫ ወቅት የተወሰነ ስራ መስራታቸውን ገልጸው ይህ ነገር ተባብሶ እንዳይመጣ አሁንም ጠንክሮ መስራት እንደሚያስፈልግ ተናግረዋል። በአጠቃላይ በኢትዮጵያ የፖለቲካ ሁኔታ ሰፋ ያለ ማብራሪያ የሰጡ ሲሆን በደጋፊዎች በኩልም መደገፉንና በአመራር ውስጥ ጣልቃ መግባትን ለያይቶ መመልከት ቢቻል ጥሩ ነው ሲሉ መክረዋል። በሁለተኛነት ንግግር ያደረጉት አቶ ይልቃል ጌትነት ተባብሮ የመስራትን አስፈላጊነት እንደሚያምኑበት ገልጸው አሁን ባለው የፖለቲካ ሁኔታ ለመተባበር እጅግ በርካታ የሆኑ ችግሮች ከፊት እንዳሉ ጠቅሰዋል። የኢትዮጵያን ወቅታዊ የፖለቲካ ሁኔታ በተመለከተም ከፍተኛ የሆነ የመከፋፈል ችግር ያለው በምሁራን መካከል እንጂ በህዝቡ መካከል ባለመሆኑ የኢትዮጵያ ህዝብ በብሔርና በጎሳ ግጭት ውስጥ ገብቶ እርስ በርስ ይጫረሳል የሚል ስጋት እንደሌላቸው ተናግረዋል።
እኔ በኢትዮጵያ ህዝብ አንድነት ላይ ይፈርሳል የሚባለው እኔ አያሰጋኝም እና የኢትዮጵያ ህዝብ የውስጥ ስነ ልቦናውና አስተሳሰቡ ብዙ አይነት ቋንቋ አለ፣ ብዙ አይነት ሃይማኖት አለ፣ ብዙ አይነት ባህል አለ፣ የተለያየ ህብረተሰብ ክፍል አለ። በስነ ልቦና ደረጃ ግን የተሳሰረና አንድ አይነት ለዛም እኮ ነው 25 ዓመት በአዋጅ ጥላቻና ልዩነት ተሰብኮ የማይፈርስ እንደዚህ ነው። እንዴት መኖር ይቻላል? አሁን እኮ ስልጣን ተይዞ ገንዘብ ተይዞ ጠመንጃ ተይዞ ይሄ ነው የሚነገረው። ኦሮሞ አማራው መጣና አማራው ኦሮሞ መጣና ተብሎ በመንግስትነት በዚህ ይኖርበት
ኢህአዲግ ስልጣኑን ለማቆየት ሲል አንዱን ብሔር ከአንዱ ብሔር ለማጋጨት ይሰራል ያሉት አቶ ይልቃል በዚህ ስሌት መሰረት አንዱ ብሔር ከአንዱ ብሔር የጎንዮሽ ከተጋጨ እውነትም የአምባገነን ስርዓቱ እንዲቀጥል እድል ይፈጥራል ብለዋል። በእርሳቸው እምነትና መሬት ላይ አለ ባሉት ሀቅ ኢህአዲግ የቱንም ያህል ለማጋጨት ቢሰራ ህዝቡ በፍጹም እርስ በርሱ አይጫረስም ብለዋል። በሌላ በኩልም ህዝቡ ከፓርቲው ቀድሞ ሄዷል በሚል በተሰጠው አስተያየት ላይ ሀሳባቸውን ሰንዝረዋል።
ከፓርቲዎች ቀድሞዋል ሲባል ትግሉ ተደራጅቶ ወደ ውጤት ደርሷል፣ ያን የሚመራ መልክ ያለው ነገር መውጣት አለበት በሚለው እውነት ስማማለሁ። ግን ትግሉ በዚህ ሂደት ውስጥ ባለው ነገር ውስጥ ይሄ ደረጃ እንዲደርስ ከምርጫ 97 ጀምሮ ዋጋ የከፈሉ ሰዎች የራሳቸው አጣሪ ኮሚሽን ባመነው መልኩ እኮ 190 ምናምን ልጆች ያን የሚተዋል ያንን ለዲሞክራሲ ያለ ወጣቶችን ለማፈን ሲል እኮ አቶ መለስ ያንን አፋኝ ህግ ሲያወጣ የነዛ ልጆች ደም ተመልሶ እንዳይመጣበት ዲሞክራሲ እነዛ የሞቱት ሰዎች እየመጣበት እየሸተተው እንደሆነ ስላወቀው ተናግሮታል። በአደባባይ የርዝራዥና የትምክህት ኃይሎች አስተሳሰብ የጠፋ መስሎኝ ነበረ። አሁንም ገና እንዳልጠፋ ተገንዝቤያለሁ። ከምርጫ 97 ምን ተማር ተብሎ ሲጠይቅ ይህን ያለ
ዛሬ ህዝቡ አደባባይ ለመውጣቱ ከፍተኛ አስተዋጽኦ ያደረጉ አካላት መዘንጋት እንደሌለባቸውም አሳስበዋል።
አሁን ላለንበት አጠቃላይ ነገር የፓርቲ አባላት፣ የሲቪክ ማህበራት፣ የሙስሊም ወንድሞቻችን በጋምቤላ የተደረገው ጭፍጨፋ፣ በምርጫ 97 የሞቱ ሰዎች አሁን በየእስር ቤቱ ያሉ ሰዎች ሁሉ ተደምሮ የደረሰው ነገር በዛ ላይ የኢህአዴግ ላይ ያለው ሁሉ ተስፋ መቁረጥ አጠቃላይ በምንም ነገር ኢህአዴግ ሊሻሻልና ሊለወጥ የማይችል ድርጅት መሆኑ በሙሉ ኢትዮጵያ ስለገባው በዛ ደረጃ አጠቃላይ የተፈጠረ ነገር ነው። ስለዚህ የወድህኛውን ድል ስንጓጓ ለዛ ድል መድረስ የተንጠባጠበ ጅረቱን የሰሩትን ሰዎች ሁሉ ክብርና ሞገስ ምናልባትም የማንስማማውና የተሻለ ነገር የማንፈጥረው ሪኮግናይዝ ማድረግ ስለማንችል ነው። አሁን ትግሉ በምን ደረጃ ላይ ይገኛል ካላችሁኝ፣ በተበታተነ ሁኔታ በጋራ አመራር ባይኖረውም ህዝቡ የሚፈልገው ግን ኢህአዴግን በቃ ሁለተኛ ደግሞ ሁሉም ችግሮች የወልቃይትንም ኬዝ የሙስሊም ወንድሞቻችን የጋምቤላው የአዲስ አበባ መፈናቀልም የኦሮሚያ ማስተር ፕላን ስበብ ተደርጎ የሆነው ነገር ሁሉ ችግሩ ኢህአዴግ ነው። ኢህአዴግ እስካለ ድረስ ደግሞ ችግሮቹ መፍታት የሚችል ድርጅት አይደለም። የቁጥጥር ባህሪው የተጠናወተው አይደለም፣ የባህሪው ነው። የሚላቸውን ነገሮች ማድረግ የማይችልና በተቃርኖ የተሞላ ሊለወጥም ሊሻሻል
ሁለቱ ተናጋሪዎች በመጨረሻ ንግግራቸውን ያጠናቀቁት የኢትዮጵያን ፖለቲካ ወደፊት ለማስቀጠልና ኢትዮጵያን ከአምባገነን ስርዓት ለማላቀቅ ተባብሮ መስራት አስፈላጊ ነው በሚለው ሐሳባቸው ነው።
ቀጥሎ የሚቀርበው ዝግጅት ደግሞ አሜሪካና ህዝቧ ይሆናል።
የምግብን ለጤና ተቃሚነት የሰው ልጅ ወደ ህልውና ሲመጣ አንስቶ ያውቀዋል። የዘመናዊው ህክምና አባት የሚባለው የጥንታዊቱ ግሪክ ሐኪም ሂፖክራተስ እንዲህ አለ፣ ምግብ መድኃኒታችሁ ይሁን፣ መድኃኒትም ምግባችሁ ይሁን። ዛሬም ታዲያ የታመመን ለመፈወስ የሚችሉ ወይም እንዳንታመም መከላከል የሚችሉ በሌላ በኩል ደግሞ ህመምን ለማባባስ የሚችሉ አንዳንድ የምግብ አይነቶች አሉ። አማንዳ ሃስ የሚባሉ የምግብ ዝግጅት ባለሙያ አንታይ ኢንፍላሜሽን ኩክቡክ ወይም የሰውነት መቆጣትን ማስቀረት የሚያስችል የምግብ አዘገጃጀት የተባለ መጽሐፍ በቅርቡ አሳትመዋል። ፋይዛ ኤልሚዛሪ ዘጋቢያችን ነች። ያጠናቀረችው ሪፖርት አለ። መድኃኒታችን ከማድ ቤታችን ይላል። ቆንጂት ወደ አንቺው ልመለስ።
በእንግሊዝኛ ኢንፍላሜሽን የሚባለው የሰውነት መቆጣት የሰውነታችን የበሽታ መከላከያ ስርዓት ተፈጥሯዊ ምላሽ መገለጫ ነው።
It's the body's way of attacking an invader. So if bacteria or virus
ሰውነታችን ወራሪን ሲከላከል ማለት ነው። ስለዚህ ኢንፍላሜሽን ማለት ባክቴሪያ ወይም ቫይረስ ሰውነት ውስጥ ሲገባ ሰውነታችን ተቆጥቶ ሊያስወግዳቸው የሚነሳበት መንገዱ ነው።
ኒል በርናርድ ይባላሉ። በጆርጅ ዋሽንግተን ዩኒቨርሲቲ የሕክምና ትምህርት ቤት ረዳት ፕሮፌሰር ናቸው። የሰውነት መቆጣት ይላሉ፣ ሌላም የሚያደርገው ነገር አለ። እንደ አስም፣ አርተራይትስ፣ ካንሰርና የስኳር በሽታ ለመሳሰሉት አስተዋጽኦ ሊያበረክት እንደሚችል ይናገራሉ። ይህ ሲበረታ ሰውነታችን የራሱን ክፍሎች የራሱን አካል እንደ ወራሪ ይቆጥርና ተቆጥቶ ጉዳት ያደርስባቸዋል።
It's the biological equivalent of friendly fire. So for example in rheumatoid arthritis the joints
ከወገን ጦር የተተኮሰ ጥይት እንደሚባለው አይነት ነው። ለምሳሌ ሩማቶይድ አርትራይተስ የተፈጥሮ መከላከያ የሚያውከው ህመምን ይወሰርን እንደሆን ያጥንት መጋጠሚያዎች የሚቆጡት ሰውነታችን በገባ ባክቴሪያ ሳይሆን ሰውነታችን በራሱ የአጥንት መጋጠሚያ ልባስ ላይ ጥቃት በመክፈቱ ነው። ያን ጊዜ ነው እንግዲህ ኢንፍላሜሽን የሰውነት መቆጣት ችግር የሚሆነው።
ይህንን መግቢያው ላይ የጠቀስነውን አዲስ መጽሐፍ የደረሱት አማንዳ ሃስ ከነበረባቸው በርካታ የጤና ችግር አንዱ ይኸው ሩማቶይድ አርትራይተስ የሚባለው ነበረ።
Things like chronic heartburn and stomach pains and back problems.
ለብዙ ጊዜ ሆዴን ያቃጥለኝ ያመኝ ነበር። ወገቤንም እንዲሁ ያመኝ ነበር። አንድ የአለርጂ ሐኪም ነበረኝና ምን አለኝ፣ አማንዳ ይሄ አመመኝ የምትይው ሁሉ ከሰውነት መቆጣት ጋር የተያያዘ ነው። እንደሚመስለኝ የሚያምሽ በምትመገቢው አንድ የሆነ ምግብ ምክንያት ሳይሆን አይቀርም። አንቺ ሞያሽ የምግብ ስራ አይደል? ለምን ስትበይው የሚስማማሽን ምግብ አትፈልጊምና ለሌሎችም አታጋሪም አለኝ።
አሃ ይሄም አለ እንዴ ይሉና አማንዳ ሃስ ስራዬ ብለው በሚሰሩት ምግብ ውስጥ አዘውትረው የሚጠቀሙባቸውን ነገሮች በቅርበት መከታተልና ማጥናት ጀመሩ።
ብዙ ጊዜ ልንጠቀምባቸው የማይገቡ እንደ ነጭ ስኳር፣ ከመጠን በላይ የሆነ ካፌን መውሰድ እንደሌለብን ብዙዎች የሚያውቁት ነው። የአጥንት መገጣጠሚያ ቁርጥማት አርትራይተስ የሚያስቸግረው ሰው ቲማቲም፣ ቃሪያና ኤግፕላንት የመሳሰለውን መብላት ሊያሳምመው ይችላል። የኔም ፍላጎት የሰውነት መቆጣትን በሚከላከሉ ነገሮች የተሰራ ምግብ በደንብ እንዲጥም ተደርጎ መሰራት እንደሚችል ሰዎች እንዲረዱ ለማድረግ ነበር። አረንጓዴ ቅጠላ ቅጠልነት ያላቸው አትክልትን በብዛት እጠቀማለሁ። ቅመማ ቅመምና ያልደረቁ ማጣፈጫ ቅጠላ ቅጠሎችንም ጠቃ አድርጌ እጨምራለሁ። በብዛትም እንደ ብርቱካን፣ ሎሚ የመሳሰሉ ፍራፍሬዎች፣ ማር በመጠኑ እጠቀማለሁ። ይህን በፋብሪካ የተዘጋጀ ነጩን ስኳር ግን ፈጽሞ ምግቤ ውስጥ አላስገባም።
አማንዳ ሃስ በዚህ መጽሐፋቸው ሙሉ በሙሉ ከተክል አስተዋጽኦ አማንዳ ሃስ በዚህ መጽሐፋቸው ሙሉ በሙሉ ከተክል ተዋጽኦዎች ብቻ የሚዘጋጁ በእንግሊዝኛ ቪገን የሚባሉትን ምግቦች አሰራር በብዛት ያስተምሩበታል። በስጋ ለመስራት ለሚፈልጉም ብዙ አሰራር ያሳያሉ አማንዳ።
Even though most people who are trying to eat an anti-inflammatory diet will not eat a lot of
ምንም እንኳን ብዙዎች በሰውነት መቆጣት እንዳንጠቃ የሚረዱ ምግቦችን ለመመገብ የሚሞክሩ ሰዎች በብዛት ስጋ ባይመሉም በመጠኑ ከተበሉ ጠቃሚ የሆኑ ከእንስሳት የሚገኙ ፕሮቲኖች መኖራቸውን ለማስረዳት ፈለግኩ። ሳር ስለሚመገቡ በሬዎች ስጋ ብዙ አጠናው። በጣም የሚገርመው ነገር ሳልመን ከሚባለው አሳና ከሌሎች ብዙ ቅባት ያላቸው አሳዎች የምናገኛቸው ለሰውነት ጠቃሚ የሆኑ ኦሜጋ 3 እና ኦሜጋ 6 ፋቲ አሲድ የሚባሉት ንጥረ ነገሮች ሳር ከሚመገቡ ከብቶች ስጋ በብዛት ይገኛል።
በማናቸውም የሰውነት መቆጣት ተከላካይ ምግብ ውስጥ ከመቶ 20 ግራም ያነሰ ስጋ ቢጨመርበት እንደሚጠቅም ብዙ ሐኪሞች ይመክራሉ ይላሉ ደራሲዋ የምግብ ባለሙያ። እሳቸው ከሁሉም ግሩም ብለው ከሚወዷቸው የምግብ አይነቶች አንዱ ግን በብዙ እርድ ተቀምሞ የሚሰራው የዶሮ ምግብ ነው። ካንትሪ ካፕቴን ቺክን ይሉታል።
አያቴ ትሰራልኝ ነበር። የዘር ሐረጋቸው ከህንድና ከሌሎች የእስያ አካባቢዎችና ከፈረንሳይ የሆኑ ሰሜን ካሮላይና ቻርልስተን ሳቫና አካባቢ የሰፈሩ ሰዎች ይሰሩት የነበረ የምግብ አይነት ነው።
እርድና ቁንዶ በርበሬ ይገባበታል። እርድ ለሰውነት መቆጣት ህመም ጠቃሚነቱ በብዙዎች የሚታወቅ ነው ይላሉ። በደንብ ወደ ሰውነታችን ዘልቆ እንዲገባም ቁንዶ በርበሬ መጨመሩ ይረዳል ይላሉ ደራሲዋ። ለጣፋጭ ምግቦች መስሪያ ደግሞ ከኮኮናት የሚሰራውን ዘይት መጠቀም ነው የሚመክሩት። የኮኮናት ዘይት የደም ውስጥ ቅባት ኮሌስትሮልን ለመቀነስ ይጠቅማል። የጆርጅ ዋሽንግተን ዩኒቨርሲቲው የሕክምና ረዳት ፕሮፌሰር በርናርድ ብዙ ሰው ጤናማ አመጋገብን አስፈላጊነት እየተገነዘበ መምጣቱ እንደሚያስደስታቸው ይናገራሉ።
We always favor a vegan diet, a plant-based diet. We want to emphasize some of these foods, such as the healthy...
ሙሉ በሙሉ ከተክሎች ተዋጽኦ የተሰራ ምግብ መመገብን ነው እኛ ሁልጊዜም የምንመክረው። ለውዝ መሰሎች ጥራጥሬዎች ለጤና ጠቃሚ መሆናቸውን አበክረን እንመክራለን እና ቅባትን መተው። የሚያሳዝነው የሕክምናው ዓለም በብዛት መድኃኒት በማዘዝ ላይ የሚተማመም መሆኑና ከተፈጥሮ የሚገኙትና መድኃኒት ከመውሰድ የሚሻሉትን ደግሞም ለዘለቄታውም ከኪኒኑ የተሻለ ውጤታማ የሚሆኑትን ነገሮች ችላ ማለታችን ነው።
የዚህ ዘገባ አቅራቢ ፋይዛ ኤልማስሪ እንዳለችው ይህ ዲ አንቲ-ኢንፍላሜሽን ኩክቡክ የተሰኘው አዲስ መጽሐፍ ምግብ መድኃኒታችሁ፣ መድኃኒታችሁም ምግባችሁ ይሁን የሚለውን ጥንታዊ ምክር ዛሬም ቢሆን ጠቃሚ መሆኑን ለአሁን ዘመን ሰው ለማሳወቅ የታለመ ነው።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ አሁን ስቱዲዮ ውስጥ ሆኜ ባገኘሁት መረጃ መሰረት በኢትዮጵያ ነገ በአብዛኛው ኢትዮጵያ ዝናባማ እንደምትሆን ነው የሚያሳየው፣ ከፊል ደመናማ ከሚሆነው ከጎዴ አካባቢ በስተቀር። የአዲስ አበባ ከፍተኛ ሙቀቷ 20፣ ዝቅተኛው 13 ነው የሚሆነው፣ 13 ዲግሪ ሴልሺየስ። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 39፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 11 ዲግሪ ሴልሺየስ ነው የሚሆነው። አንድ የዩናይትድ ስቴትስ ዶላር 21 ብር ከ80 ሳንቲም ተመንዝሯል። ዛሬ የመግዣ ዋጋ 22 ብር ከ35 ሳንቲም ነው ለባንኮች። እንደዚሁም አንድ የዩሮ 24 ብር ከ37 ሳንቲም ነው። አንድ የእንግሊዝ ፓውንድ 28 ብር ከ36 ሳንቲም ነው የዛሬ ምንዛሬ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ለመንግስት ተጠያቂነትና ግልጽነት መርህ ከፍተኛ ዋጋ ትሰጣለች በማለት የአሜሪካ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሰራተኛ ጉዳይ ረዳት ሚኒስትር ማይክል ኮዛክ ባለፈው ሐምሌ ወር ለአሜሪካ ሀገሮች ድርጅት ያሰሙትን ንግግር በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በመላው የምዕራቡ ክፍለ ዓለም አሁን በጣም ወቅታዊ በሆነና ታይቶ በማይታወቅ ደረጃ በስልጣን የባለጉ ለፍርድ ሲቀርቡ ጋዜጠኞች ተጠያቂነት የማይሰማቸውን ሲያጋልጡና ዜጎች በሰላማዊ ሰልፎች ሙስናን ሲቃወሙ ይታያል ብለዋል። በላቲን አሜሪካ ለምሳሌ ሕፃናትን ሊመግብ፣ ትምህርት ቤቶችን ሊገነባ፣ መዋቅሮችን ሊያሻሽል የሚችል በሚሊዮኖች የሚቆጠር ገንዘብ በሙስና እንደሚዘረፍ ዜጎች ያውቃሉ። ሙስና የኢኮኖሚ እድገትን ያቀጭጫል። በአንድ ሀገር አንዱን ከበርቴ ሌላውን ያጣ የነጣ ደሃ በማድረግ ሕዝብን ያበላልጣል። ሙስና የተደራጀ የወንጀል ስራን ያበረታታል። ለአንድ ሀገር አለመረጋጋትን ይፈጥራል። የሰብአዊ መብት ጥሰቶችን ይደግፋል፣ ያበረታታል ይላል ርዕሰ አንቀጹ። ስለዚህም ነው በምዕራቡ ክፍለ ዓለም ዙሪያ ሕዝቦች የተሻለ አስተዳደር ያለህ ብለው ተደራጅተው የሚጠይቁት። በዲሞክራሲያዊና በሰላማዊ መንገድም ለውጥ ማምጣት እንደሚችሉም እየተገነዘቡት ነው ብሏል። ርዕሰ አንቀጹ እንዲህ ሲል ይቀጥላል። የግልጽ አስተዳደር አጋርነት በሚባለው አካል አማካይነት መንግስታት ለተጠያቂነትና ለግልጽነት በቁርጠኝነት እንደሚሰሩ ለህዝቡ ሊያሳዩበት ችለዋል። ይህንን ታሳቢ በማድረግ ዩናይትድ ስቴትስ ሆንዱራስ ውስጥ የሲቪሉ ማህበረሰብ ድርጅቶች የጸረ ሙስና እንቅስቃሴያቸውን ከጊዜ ወደ ጊዜ በማጠናከር የህዝቡን ድምፅ አጉልተው እያሰሙ መሆኑን ትደግፋለች ካለ በኋላ ርዕሰ አንቀጹ የአሜሪካ ሀገሮች ድርጅት ኦኤኤስ ሆንዱራስ ውስጥ ሙስናንና በወንጀል አለመጠየቅ እንዲወገድ የሚሰራ ተልእኮ ማቋቋሙ ዩናይትድ ስቴትስን አስደስቷታል ብሏል። ዩናይትድ ስቴትስ ይህንን መርሃ ግብር ለማገዝ 5.2 ሚሊዮን ዶላር ማዋጣቷንም ገልጾ ይህ እርዳታ ሆንዱራስ ውስጥ ስር የሰደዱ የሙስና መረቦችን ለመታገልና የህግ የበላይነት እንዲሻሻል ትልቅ አስተዋጽኦ እንደሚያደርግ አብራርቷል። በጓቴማላም የሚመሰገኑ ጥረቶች ተካሂደዋል ይላል ርዕሰ አንቀጹ ሲቀጥል። በዚያች ሀገር በወንጀል አይጠየቂነትን የሚታገለው የተባበሩት መንግስታት ድርጅት ኮሚሽን ሙስናንና በጥፋት አለመጠየቅን መዋጋቱን ቀጥሏል ካለ በኋላ የህግ የበላይነት ማስከበር አቅሟን ለማጎልበትም እየሰራ መሆኑን ገልጿል። ይህ ኮሚሽን የህግ የበላይነት ጉዳዮች ሁነኛ ጠበቃ በመሆኑና የፍትህ ስርዓት ለውጦች ዋና አንቀሳቃሽ እንደመሆኑ በወንጀል ከመጠየቅ በሚያመልጡ ወንጀለኞች ግፍ ሰለባ ለሆኑና ለከሳሽ አቃቤ ህጎች ጠንካራ አጋር ነው ብሏል። እነዚህ ስኬቶች እየተመዘገቡ በመሆኑም አለ ዩናይትድ ስቴትስ የተጠያቂነት የግልጽነትና የዲሞክራሲ መርሆች በተቀረውም የክፍለ ዓለሙ አካባቢዎች እንዲስፋፉ ለመስራት ትተጋለች በማለት የዛሬው ርዕሰ አንቀጽ ጽሑፉን ያጠቃልላል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ የዛሬ ዝግጅታችን በዚሁ ተጠናቀቀ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ስናስተናግዳችሁ የቆየ ነው ሰሎሞን አባተና
ቆንጂት ታየነን።
እንግዲህ እስከ ዝግጅታችን ፍጻሜ ድረስ የዘሪቱ ከበደን የኔም አይኔ አይቷልን ጋብዛችሁ፣ ፕሮግራም ውስጥ መሪ የነበረችው ብርሃን ኃይሉ እንዲሁም ቴክኒሻኑ ከርቲስ ባይነም ነው። ጤና ይስጥልን።
ደህና ደሩ።